the voice of America.
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የአርብ መጋቢት 10 2013 ዓ ም ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉን ዝግጅቶች እናስተዋውቅ። ኢትዮጵያ በያዝነው ሳምንት ከመላ አፍሪካ የበዛ ቁጥር ያላቸው የኮቪድ-19 በሽተኞች ቁጥር ማስመዝገቧ ተገለጸ። የኢትዮጵያ የሰብአዊ መብት ኮሚሽን በኦሮሚያ ክልል በአንዳንድ ሁኔታዎች የፍርድ ቤት ውሳኔዎች አለመከበራቸው እንዳሳሰበው መግለጹ ታወቀ። የሚሉትና ሌሎችም ቅንብሮች አሉን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍሳዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይሰማል።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደንን በእጅጉ አሳስቧቸዋል በተባለው በኢትዮጵያ የትግራይ ክልል የብዙ ሺህ ሰዎች ሕይወት እንደጠፋበት በተነገረው ቀውስ ጉዳይ ከጠቅላይ ሚኒስትር አብይ አህመድ ጋር እንዲነጋገሩ ዲሞክራቱን ሴኔተር ክሪስ ኩንስን ወደ ኢትዮጵያ መላካቸው ተዘግቧል። ዩናይትድ ስቴትስ በሌላ በኩል ለሰብአዊ ቀውሶቹ ድጋፍ የሚውል ተጨማሪ የ52 ሚሊዮን ዶላር እርዳታ እንደምትሰጥ ይፋ አድርጋለች። አያይዛም ግጭቶች እንዲገቱ፣ የሰብአዊ መብት ጥሰት የፈጸሙ በተጠያቂነት እንዲያዙ አሳስባለች። ዝርዝሩን የያዘ ዘገባ ከዜና በኋላ ይቀርባል። ኢትዮጵያ መንግስት ለከፍተኛ የህወሓት ወታደራዊና ፖለቲካዊ አመራር አባላት የመጨረሻ ጥሪ ያለውን አስተላለፈ። የፍርድ ቤት መያዣ ትዕዛዝ ላልወጣባቸው የትግራይ ክልል ተወላጆች ግን በአንድ ሳምንት ውስጥ ወደ ሰላማዊ ኑሯቸውና ወደ ቀያቸው እንዲመለሱ ጥሪ አቅርበዋል። ከአዲስ አበባ መለስካቸው አምሃ ዝርዝሩን ይዟል።
ይህ የፌዴራሉ መንግስት ያወጣው ማስታወቂያ እንዳመለከተው ባለፉት ጥቂት ወራት መንግስት በህወሓት ቡድን ላይ የሀገሪቱ ህግ የሚያዘውን እርምጃ ወስዷል። በዚህ ህግ የማስከበር ሂደት የደረሰውን ሰብአዊና ቁሳዊ ጉዳት ለመቀነስና ክልሉን በተሻለ የአስተዳደርና የልማት ቁመና ላይ ለማድረስ የማይተካ ሚና ካላቸው ተዋንያን ዋነኞቹ የክልሉ ተወላጆች ኢትዮጵያውያን እንደሆኑ አስገንዝበዋል። አክሎም ከነዚህ ዜጎች አንዳንዶቹ በህወሓት ፕሮፓጋንዳም ሆነ አስገዳጅነት ነፍጥ አንግበው በውጊያ ሜዳ ላይ እስከ መሰለፍ ደርሰዋል በማለት ያለውን ሁኔታ ይገልጸዋል። ነገር ግን ይላል ማስታወቂያው፣ እነዚህ የክልሉ ተወላጆች ዋነኛው የጥፋቱ ጠንሳሽና ባለቤት አለመሆናቸውን መንግስት ይገነዘባል። ከዝርፊያውና ከምዝበራው ተካፋይ ያልነበሩ ሀገራቸውን የሚወዱ የክልሉ ተወላጆች በአጥፊ ቡድን ጎትቋችነትና ቅስቀሳ ከመንግስት ጋር ተቃርነው መሳሪያ ታጥቀው የተሰለፉ ቢሆንም እንኳ መንግስት ነገሩን በወደ ሰፊነት ማየት እንደሚገባው ያምናል ብሏል። በመሆኑም በሕገ ወጥ ጥቃቱና ተያያዥ በሆኑ የወንጀል ተግባራት ጉልህ ተሳትፎ አላቸው ተብለው ከተጠረጠሩና በዚህም መነሻ የፍርድ ቤት መያዣ ትዕዛዝ ከወጣባቸው ከፍተኛ የህወሓት ወታደራዊና ፖለቲካዊ አመራሮች በስተቀር ሌሎች ዜጎች ያለ ስጋት በአንድ ሳምንት ጊዜ ውስጥ ወደ ቀያቸውና መኖሪያቸው እንዲመለሱና ማህበረሰቡን እንዲቀላቀሉ ጥሪ አቅርበዋል። በዚህ መንገድ ወደ ሰላማዊ ኑሯቸው የሚመለሱ የክልሉ ተወላጅ ዜጎች የትኛውም የህግ ተጠያቂነት ሳይኖርባቸው ከአጥፊ ተግባራት ተቆጥበው ወደ ስራቸውና ኑሯቸው በሰላም መሰማራት ይችላሉ ሲል የፌዴራሉ መንግስት ያወጣው ማስታወቂያ መተማመኛ ይሰጣል። ከዚህ በተጨማሪም በተፈጸመው ወንጀል ከፍተኛ ድርሻ አላቸው ተብለው የተጠረጠሩ የፍርድ ቤት መያዣ ትዕዛዝ የሚወጣባቸው ከፍተኛ ወታደራዊና ፖለቲካዊ አመራሮች በሰላም እጃቸውን ለህግ አስከባሪ ተቋማት እንዲሰጡ ሲል መንግስት ጥሪ አቅርቧል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ሌላ ዜና፣ የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በኢትዮጵያ የትግራይ ክልል ያለው ቀውስ እጅጉን አሳስቦናል ሲል ተናገረ። ህፃናቱ ሊያገኙት በሚገባው መሰረታዊ ማህበራዊ አገልግሎት ተደራሽነት ላይ ቀውሱ ያስከተለው አንደምታ የሚያስጨንቅ ነው ብሏል ዩኒሴፍ። የዩኒሴፍ ዋና ዳይሬክተር ሄንሪየታ ፎር ባወጡት መግለጫ ህጻናት ከጉዳት መጠበቃቸው ያለማቋረጥ መረጋጋት አለበት ሲሉ አሳስበዋል። ትምህርት ቤቶችና የጤና ጣቢያዎችን ለመሳሰሉ መሰረታዊ አገልግሎት ተቋማት ጥበቃ መደረግ አለበት። በእነዚህ ተቋማት የሚሰሩ ሰራተኞች ሁሉ ደህንነታቸው መጠበቅና ለማህበረሰቦቹ ያገልግሎት ተደራሽነቱ መረጋጋት አለበት ሲሉም ሄንሪየታ ፎር አሳስበዋል። በሌላ በኩል በትግራይ ክልል የሚፈጸሙ የጭካኔ አድራጎቶች ባሉት ስጋት የተነሳ ስራቸውን በፈቃዳቸው መልቀቃቸውን ያስታወቁት በዩናይትድ ስቴትስ የኢትዮጵያ ዲፕሎማት የኢትዮጵያ መንግስትና የቀድሞዎቹ የክልሉ መሪዎች የሰላም ድርድር እንዲያካሂዱ ጥሪ አቅርበዋል። እስከ ቅርብ ጊዜ ድረስ በዋሽንግተን የኢትዮጵያ ኤምባሲ ሚሽን ምክትል ኃላፊ የነበሩት አቶ ብርሃነ ኪዳነ ማርያም ለአሶሲየትድ ፕሬስ በሰጡት ቃለ መጠይቅ የውጊያው መራዘም በክልሉ ህዝብ ላይ ከባድ ጉዳት እያስከተለ ነው ብለዋል። ለግጭቱ ሰላማዊ መፍትሄ ለማምጣት ድርድር ማካሄድ ቅድሚያ ሊሰጠው ይገባል ሲሉም አሳስበዋል። የኢትዮጵያ ባለስልጣናት የክልሉ ሁኔታ ወደ ቀድሞ ይዞታው እየተመለሰ መሆኑን በአጽንኦት ይናገራሉ። የታንዛኒያ ፕሬዝደንት ጆን ማጋፉሊን ህልፈተ ህይወት ተከትሎ የሀገሪቱ ምክትል ፕሬዝደንት ሳሚያ ሱሉሁ ሐሰን በፕሬዝደንትነት ቃለ መሐላቸውን ፈጽመዋል። በሀገራቸው ታሪክ የመጀመሪያ ሴት ፕሬዝደንት የሚሆኑት ሳሚያ ሐሰን ሀገራችን ትጉህ መሪ አጣለች ብለዋል። ከናይሮቢ ዘጋቢያችን ገልሞ ዳዊት ያጠናቀረው ዘገባ ዝርዝሩን ይዟል።
በታንዛኒያ ጠቅላይ ፍርድ ቤት ፕሬዝዳንት ፕሮፌሰር ኢብራሂም ጁማ አስፈጻሚነት ዛሬ በተከናወነው ቃለ መሐላ ስነ ስርዓት ምክትል ፕሬዝዳንቷ ሳሚያ ሐሰን የአገሪቱ ፕሬዝዳንት ሆነዋል። ፕሬዝዳንት ሳሚያ ታንዛኒያ ትጉህ መሪ አጣች ሲሉ በማጋፉሊ ሞት የተሰማቸውን ሐዘን በድጋሚ ገልጸዋል። ከፕሬዝዳንቱ ብዙ ልምድ በመቅሰማቸውም ሀገራቸው የአመራር ክፍተት እንደማያጋጥማት ጠቁመዋል። አሁንም እንደ ሀገር አንድ ጠንካራ መሰረት ያለን መሆኑን ማረጋገጥ እፈልጋለሁ። በሀገሪቱ ያለነው መሪዎችም ሆነ ኃላፊዎች በቂ እቅድ ስላለን በሞት ያለፈው መሪያችን ከተወበት ቦታ አንስተን ሀገሪቷን ወደፊት የምናራምድ መሆናችንን ማስገንዘብ እፈልጋለሁ። ሀገራችን መሪዋን በሞት በምትነጠቅበት ወቅት መከተል ያለብንን አካሄድ የሚያትት ግልጽ ሕገ መንግስት አለ። እኔም ለዚህ ሕገ መንግስት አማኝ ለመሆን ቃል ገብቻለሁ እና ምንም አይነት ከህጋዊ አሰራር ውጪ እንደማይሆን አረጋግጥላቸዋለሁ ብሏል። አዲሷ ፕሬዝዳንት ፕሬዝዳንት ሳሚያ የሟቹ የቀድሞ ፕሬዝዳንት ማጋፉሊን ግባተ መሬት መርሃ ግብርንም ይፋ አድርገዋል። የተለያዩ ስነ ስርዓቶች ከተከናወኑ በኋላ እንደ አውሮፓውያን የቀን አቆጣጠር መጋቢት 25 2021 ዓ.ም በትውልድ ቦታቸው ጫቱ የቀብር ስነ ስርዓታቸው እንደሚፈጸም ገልጸዋል። እንደ አውሮፓውያን የቀን አቆጣጠር ጥር 27 1960 በዛንዚባር የተወለዱት ስድስተኛዋ የታንዛኒያ ፕሬዝዳንት ወደ ፖለቲካው ዓለም የገቡት ከ21 ዓመት በፊት ነበር። በምዙምቢ ዩኒቨርሲቲና በማንቸስተር ዩኒቨርሲቲ ትምህርታቸውን የተከታተሉ ሲሆኑ ከማጋፉሊ ጋር ተጣምረው ሀገራዊ ፓርቲ ቻማቻ መፒንዱዚን ወክለው በ2015 ምክትል ፕሬዝዳንት ከመሆናቸው በፊት በተለያዩ የመንግስት ኃላፊዎች ቦታ ላይ እንደሰሩም ታሪካቸው ያትታል። ሳሚያ ለታንዛኒያ የመጀመሪያ ሴት ፕሬዝዳንት ሲሆኑ በምስራቅ አፍሪካ ከቡሩንዲዋ ሲልቪያ ኪጊኒና ከኢትዮጵያ ሳህለወርቅ ዘውዴ የቀጥለው ሶስተኛ ሴት ሀገር መሪ ናቸው። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊትን ለዘገባው አመሰግናለሁ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሁለት የአውሮፓ ሀገሮች ጠቅላይ ሚኒስትሮች የብሪታንያው ቦሪስ ጆንሰን እና የፈረንሳዩ ዣን ካስቴክስ ዛሬ የአስትራዜኔካውን ክትባት ወሰዱ። የአውሮፓ የመድኃኒት ተቆጣጣሪ ተቋም ክትባቱ ጉዳት የማያስከትል መሆኑን ትናንት ይፋ ማድረጉን ተከትሎ ነው ሁለቱ መሪዎች ክትባቱን የወሰዱት። ይልቁንስ መጥፎው በኮቪድ-19 መያዙ ነው። ስለዚህም ተራችን ሲደርስ ቶሎ ብለን መወጋቱ ነው የሚያስፈልገው ብለዋል የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን። የአውሮፓ የመድኃኒት ክትትል ድርጅት ትናንት ባወጣው መግለጫ በአስትራዜኔካ የተሰራው ክትባት መስጠት እንዲቀጠል ፈቃድ ሰጥቷል። በርካታ የአውሮፓ ሀገሮች ፈረንሳይ፣ ጀርመን፣ ጣሊያንና ስፔንን ጨምሮ ክትባቱ በአንዳንዶቹ በወሰዱት ሰዎች ላይ የደም መርጋት አስከትሏል ተብሎ ከቀረቡት ሪፖርቶች በኋላ ክትባቶቹ በሀገሮቻቸው እንዳይሰጡ አድርገው እንደነበረ ይታወሳል። የመድኃኒት ቁጥጥሩ ድርጅት በመግለጫው የኮቪድ-19 ስርጭት ስጋት አሁንም በቀጠለበት በዚህ ወቅት ከዚያም በተጨማሪ ራሱ ኮቪድ ለህልፈት የሚያደርስ የደም መርጋት ሊያስከትል የሚችልም በመሆኑ ክትባቱ የሚሰጠው ጠቀሜታ ሊያደርስ ከሚችለው ጉዳት የበለጠ ነው ብሏል። ክትባቱ የደም መርጋት እንደሚያመጣ አልተረጋገጠም። ቢሆንም ሊሆን ስለሚችል ቀጣይ ፍተሻ ማድረግ ያስፈልጋል ብሏል ድርጅቱ። ይበዚህ እንዳለ ዋይት ሃውስ በሚሊዮኖች የተቆጠሩ የአስትራዜኒካ ክትባቶችን ወደ ሜክሲኮና ወደ ካናዳ እየላከ መሆኑን በትናንትናው ዕለት አስታውቋል። ክትባቱ ዩናይትድ ስቴትስ ውስጥ እንዲሰጥ ፈቃድ አልተሰጠውም። ሜክሲኮና ካናዳ ግን ፈቅደዋል። የባይደን አስተዳደር ሜክሲኮ ወደ ዩናይትድ ስቴትስ በብዛት እየጎረፉ ያሉትን ፍልሰተኞች እንድታስቆም ፍላጎቱን እየገለጸ ባለበት በአሁኑ ወቅት ነው ክትባቱን እየላከ ያለው። ሜክሲኮ ከዩናይትድ ስቴትስ 2.5 ሚሊዮን ክትባቶችን የምታገኝ ሲሆን ካናዳ ደግሞ 1.5 ሚሊዮን ክትባት ይላክላታል ተብሏል። የዋይት ሃውስ ቃል አቀባይ ጄን ሳኪ እንደገለጹት ዩናይትድ ስቴትስ ለሁለቱ ጎረቤቶቿ ሀገሮች ለምትልካቸው ክትባቶች ዋጋውን ታስከፍላለች። በጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ መሰረት በአሁኑ ሰዓት በዓለም ዙሪያ ያለው የኮሮና ቫይረስ ተያዦች ቁጥር 121.7 ሚሊዮን ደርሷል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና ምክትል ፕሬዚደንት ካማላ ሃሪስ በኮቪድ-19 ወረርሽኝ ጉዳይና በዚህ ሳምንት አትላንታ ከተማ ውስጥ በተፈጸመው ግድያ ላይ ባተኮረ ጉብኝት ወደ ደቡባዊዋ ጆርጂያ ክፍለ ግዛት ይጓዛሉ። ሁለቱ የሀገሪቱ መሪዎች ማክሰኞ ዕለት አትላንታ ከተማ በሚገኙ የመታሻና የማስዋቢያ ቤቶች ስለተፈጸሙት ግድያዎችና በሀገሪቱ ዙሪያ የእስያ ዝርያ ባላቸው ሰዎች ላይ በጥላቻ ያነጣጠሩ ወንጀሎችን አስመልክተው ከእስያ አሜሪካውያን ማህበረሰብ መሪዎች ጋር ይወያያሉ ተብሏል። የጆርጂያ ባለስልጣናት በግድያዎቹ ተጠርጥሮ የተያዘው ሰው ተኩስ ከፍቶ ሰዎቹን የገደላቸው በወሲብ ሱስ የተጠመድኩ ስለሆንኩ ነው በማለቱ ድርጊቱን በጥላቻ የተነሳሳ ወንጀል ብለው እስካሁን አልፈረጁትም። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አድማጮች፣ በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ amharic.voanews.com፣ በፌስቡካችን ደግሞ @voamharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202-205-9942 ነው። የውስጥ መስመር 14። አሁን የዕለቱ አብይ ርዕስ ይቀርባል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በጣም አሳስቧቸዋል በተባለውና በኢትዮጵያ ትግራይ ክልል የብዙ ሺህ ሰዎችን ሕይወት መቅጠፉ በተነገረለት ቀውስ ላይ ከጠቅላይ ሚኒስትር አብይ ጋር ተገናኝተው እንዲመክሩ ዲሞክራቱን የምክር ቤት ሕግ አስፈጻሚ ሴኔተር ክሪስ ኩንሰን ወደ ኢትዮጵያ መላካቸው ተነግሯል። በተጨማሪም በክልሉ ላለው ሰብአዊ ቀውስ እገዛ የሚውል ወደ 52 ሚሊዮን ዶላር የሚጠጋ እርዳታ እንደምትሰጥ ያስታወቀችው ዩናይትድ ስቴትስ በክልሉ እየተፈጸመ ነው የተባለው በደልና ጥቃት እንዲቆምና የሰብአዊ መብት ጥሰቶችን የፈጸሙ ተጠያቂ እንዲሆኑ ጠይቃለች። በሮይተርስ የተጠናቀረውን ዝርዝር ደረጀ ደስታ ያቀርበዋል።
የባይደን የደህንነት ጉዳዮች አማካሪ ጃክ ሱሊቫን ባወጡት መግለጫ ሴኔተር ኩንስ የባይደን የረጅም ጊዜ ወዳጅ ናቸው ብለዋል። የፕሬዝደንቱ መኖሪያ ከሆነችው ክፍለ ግዛት ደለዌር የተመረጡ መሆናቸውንም ገልጸው በኢትዮጵያ ቆይታቸው ከአፍሪካ ህብረትም ጋር በጉዳዩ እንደሚመክሩ አስታውቀዋል። ኩንስ ባይደን በአፍሪካ ቀንድ ያለውን አለመረጋጋትና በሰሜን ኢትዮጵያ ትግራይ ያለው ሰብአዊ ቀውስም ያሳሰባቸው መሆኑን ለአፍሪካ መሪዎች ያስረዳሉ ብለዋል። በምክር ቤቱ የውጭ ግንኙነት በአፍሪካና ዓለም አቀፍ የጤና ጉዳዮች ንዑስ ኮሚቴ ውስጥ ያገለገሉት ሴኔተር ኩንስ ከጠቅላይ ሚኒስትር አብይ ጋር ተገናኝተው በፕሬዝደንት ባይደን ስጋት ላይ እንደሚነጋገሩ ተናግረዋል። ጉዟቸውን አስመልክተው ባወጡት መግለጫ እየተባባሰ የመጣው ለአፍሪካ ቀንድ ችግር ሊፈጥር ይችላል የተባለው የትግራይ ክልል ሁኔታ ዩናይትድ ስቴትስን በእጅጉ ያሳስባታል ብለዋል። የኢትዮጵያ ፌዴራል ጦር ባለፈው ህዳር ወር ውስጥ በኤርትራ አዋሳኝ በሚገኙ የፌዴራል መንግስት ኃይሎች ላይ ድንገተኛ ጥቃት ፈጽመዋል ያላቸውን የህወሓት ኃይሎችን ከመቀሌ አስወግዷል። የኢትዮጵያ መንግስት ጦርነቱ አብቅቷል ቢልም አንዳንድ የተኩስ ልውውጦች በተለያዩ አካባቢዎች መኖራቸውንም አስታውቋል። ዓለም አቀፍ ዲፕሎማቶች፣ በርካታ የአይን ምስክሮችና አንድ የኢትዮጵያ ጀነራል በክልሉ የኤርትራ ኃይሎች በውጊያው መሳተፋቸውን ቢገልጹም የኢትዮጵያና የኤርትራ መንግስታት ግን አስተባብለዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከንም በቅርቡ በሰጡት መግለጫ የኤርትራ ኃይሎች ክልሉን ለቀው በአስቸኳይ እንዲወጡና የኢትዮጵያ መንግስትም በትግራይ የሚያደርገውን የክልል ኃይሎች ስምሪት እንዲያቆም፣ የሰብአዊ እርዳታዎችን ማድረግ የሚቻልበትን መንገዶች ይበልጥ እንዲያመቻች አሳስበዋል። ብሊንከን በመግለጫቸው የፖለቲካ መፍትሄ ካልተሰጠው ሰብአዊ ቀውስ ይበልጥ እየተባባሰ ይሄዳል ብለዋል። በትግራይ የህወሓት ኃይሎችና በመንግስት ወታደሮች መካከል በሚደረገው ጦርነት ብዙ ሺህ ሰዎች መሞታቸው የተነገረ ሲሆን በብዙ መቶ ሺዎች የሚቆጠሩ ሰዎችም እንዲፈናቀሉ ማድረጉ ተዘግቧል። የተባበሩት መንግስታት ድርጅት በክልሉ የተፈጠሩ ሰብአዊ ጥሰቶች ያሳሰበው መሆኑን ሲገልጽ፣ አንቶኒ ብሊንከንም የአንድን አካባቢ ሰዎች ከአንዳንድ ቦታዎች ለይቶ የማጥፋቱ ድርጊት ተፈጽሟል እስከ ማለት ሄደዋል። የኢትዮጵያ መንግስት ግን የብሊንከንን አስተያየት መሰረተ ቢስ ውንጀላ ነው ብሎታል። እንደ አውሮፓ አቆጣጠር ባለፈው ማርች 13 ባወጣው መግለጫም በትግራይ ክልል ዋናው የህግ ማስከበር ዘመቻ ሲካሄድም ሆነ በማብቂያው ሂደት ላይ ሆን ተብሎ የተወሰኑት ሰዎች ላይ ያነጣጠረ የዘር ማጽዳት ነው ተብሎ በየትኛውም መመዘኛ ሊታወቅ ወይም ሊገለጽ የሚችል ነገር የለም በማለት የኢትዮጵያ መንግስት እንዲህ ያሉ ክሶችን አጥብቆ ይቃወማል ብሏል።
በኢትዮጵያ በህብረተሰቡ ዘንድ እየታየ ያለው መዘናጋት የኮቪድ-19 ወረርሽኝ ስርጭትን ሊያባብስ ስለሚችል ማህበረሰቡ ጥንቃቄ ማድረግ እንዳለበት የጤና ባለሙያዎች እየመከሩ ነው። የጉደር የመጀመሪያ ደረጃ ሆስፒታል ህክምና ክፍል ኃላፊና የማዕከሉ ኮቪድ-19 ህክምና አስተባባሪ ዶክተር ናሆም ተሾመ እርሳቸው በሚሰሩበት ሆስፒታል ውስጥ የታማሚዎች ቁጥር መጨመሩን ተናግረዋል። የአምቦው ዘጋቢያችን ናኮር መልካ የኮቪድ-19 ተያዦች ቁጥር መጨመሩንና የማህበረሰቡን የጥንቃቄ መጠን በላከው ዘገባ ያሳየናል።
የኮቪድ-19 ወረርሽኝ ስርጭትን ለመቀነስ የሚሰጡ የጥንቃቄ መልእክቶች በአብዛኛዎቹ ቦታዎች እየተዘነጉ ይመስላል። እንደ ባንክ ያሉ አገልግሎት መስጫ ተቋሞች ውስጥ የአፍና አፍንጫ መሸፈኛ ጭንብል ያደረጉ ተገልጋዮች ይታያሉ። ጉዳያቸውን ጨርሰው ከባንኩ ሲወጡ ደግሞ ያወልቁታል። አምቦ ከተማ የኢትዮጵያ ንግድ ባንክ ዋናው ቅርንጫፍ ተገልግለው ከወጡ በኋላ ጭንብላቸውን ያወለቁ አንድ አባት ለምን ያንን እንዳደረጉ ሲጠየቁ፣
ምክንያቱ የረኩበት ስገባ እዛ ሰው ይበዛል፣ ደንበኛ ይበዛል። አሁን ውጭ ስወጣ የአየር መተፋፈግ የለም፣ ሰው ተራርቆ ነው እና ያንን የራሴን ጥንቃቄ ይዤ መዲበት ስልት ነው።
አሁን እንደዚህ በማድረጎ ከኮሮና ቫይረስ የሚጠበቁ ይመስሎታል? ማለቴ ሰው የበዛበት ቦታ ብቻ ላይ ማስክ ማድረግ ተገቢ ነው ይላሉ እርስዎ?
ተገቢም አይደለም፣ ግን እኔ አየር እንዳያጥረኝ ለማድረግ ያይል ቦታን ጠብቄ ነው እንጂ እሱ ትክክል ሳይንሱም ኮንቲኒሲ አድርግላል። እኔ ግን ለጥንቃቄ ለራሴ እየተጠነቀቅኩ ስላደረግኩ ነው።
ምን አስተዋሉ? አሁን በአምቦ ከተማም በሌላም ቦታ የግል ትዝብቶ ሊንገሩ።
ምንጊዜም ጥንቃቄ የራስ ነው። ራስን እንደምጠብቅም ሌላም መጠበቅ አለኝ። አንድም ሰው ያንን ማድረግ አለበት፣ ራሱን መጠበቅ፣ የሚወስደው ጥንቃቄ፣ የእጅ መታጠብ፣ አልኮል መጠቀም እና ይህንንም በየሰዓቱ በየጊዜው በየቦታው ማድረግ እንዳለብን።
ወጣት በቀለ ሄደው ከባንኩ ፊት ለፊት ለባንኩ ተገልጋዮች የአፍና አፍንጫ መሸፈኛ አድርጎ ማስክና ሳኒታይዘር ይሸጣል። ደንበኞቹ ማስኩን የሚገዙት ባንኩ ያወጣውን መመሪያ ለመተግበር እንጂ ከኮቪድ-19 ራሳቸውን ለመጠበቅ ነው ብሎ አያምንም። አሁን ላይ እጁን የሚታጠብ የለም፣ አይቼም አላቅም። አልፎ አልፎ ጥቂት ሰዎች ሳኒታይዘር እጃቸው ላይ ያደርጋሉ። ማስክ ደግሞ የሚገዙን ወደ ባንክ ሲገቡ ብቻ ነው። ባንክ ውስጥ ያደርጉትና ከባንክ ተገልግለው ሲወጡ ኪሳቸው ውስጥ ያደርጋሉ ወይም ወርውሮ ይጥሉታል። እኛም ማስክ የምንሸጠው እዚህ ባንክ ቤት ስር አውቶቡስ ተራ ሐኪም ቤትና ዩኒቨርሲቲ አካባቢ ነው። የመንግስት አካል ህብረተሰቡ ማስክ እንዲያደርግ መምከርና ማስገደድ ይኖርበታል። ምክንያቱም በኮቪድ የሚያዙ ሰዎች ቁጥር በጣም እየጨመረ ነው፣ የሚሞትም ሰው እንዲሁ እየጨመረ ነው እየተባለ ነው ብሏል። የጉደር መጀመሪያ ደረጃ ሆስፒታል ህክምና ክፍል ኃላፊና የማዕከሉ ኮቪድ-19 ህክምና አስተባባሪ ዶክተር ናሆም ተሾመ ከግንቦት 8 2012 ዓ.ም ጀምሮ 296 የኮቪድ-19 ታካሚዎች የህክምና አገልግሎት እንደተሰጣቸው ተናግረዋል። ባለፈው ሳምንት ህይወታቸው ያለፈውን ሁለት ሰዎች ጨምሮ አጠቃላይ 15 ሰዎች ህይወታቸው አልፏል። ስለ ጽኑ ህሙማን ክትትልና በህብረተሰቡ ዘንድ ስለሚስተዋለው መዘናጋትም ገልጸውልናል።
እስካሁን እስከ ዛሬ ድረስ 296 ኬዞችን ተቀብለን አስተናግደናል። በአሁኑ ሰዓት ወደ 20 የሚሆኑ ኬዞች ናቸው እኛ ጋር ያሉት ማለት ነው። ከዚህ ውስጥ በጣም ክሪቲካል ደረጃ ላይ ያሉ ወደ 6 ናቸው። ስድስቱም ክሪቲካል ኬር ይፈልጋሉ ማለት ነው። አይሲዩ ማለት የጽኑ ህሙማን ክፍል አገልግሎትም አለን። እዛ ውስጥ አሁን ሁለት ማሽን ብቻ ነው ያለን እኛ ፋንክሽናል ያለ ማሽን፣ ሁለቱም ይሰራል፣ ግን ለጊዜው ማሽን ላይ ያለ ፔሸንት ለን አሁን ወደዛ የሚሄዱ ፔሸንቶች አሉ ማለት ነው። ስድስቱ ወደዛ ሊሄዱ ይችላሉ። ህይወት ያለፈው እስካሁን ድረስ ወደ 15 ኬዝ ነው በህይወት ያለፉ ማለት ነው። እኛ ጋር ከ15ቱ ባለፈው ሳምንት ብቻ ሁለት ኬዝ ታልፏል ማለት ነው። በአጠቃላይ በህብረተሰቡ መሀል ያለው መዘናጋት የመከላከያ ዘዴዎችን ያው ህብረተሰባችን ያውቃል። መደግበሩ ላይ ነው ችግር ያለው ማለት ነው። አሁን ዲስታንስ መጠበቅ፣ እጅ መጣጠብ፣ ሳኒታይዘር መጠቀም፣ ሌሎችንም ማስክ መጠቀም በብዛት እየተገበረ አይደለም ማለት ነው። እና ይሄ ደግሞ ወደ ባሰ ስለሚወስደን ህብረተሰባችን ጥንቃቄ ቢያደርግ። አሁን ሆስፒታሎቻችን በብዛት አሁን ሞልቶ ክሪቲካል ኬር ላይ እንኳን ሰርቪስ መስጠት ከአቅም በላይ የሆነ ስለሆነ ያለውን መከላከያ ዘዴዎች ተግባራዊ ብናደርግ ጥሩ ይመስለኛል።
የኢትዮጵያ ጤና ሚኒስትር ዶክተር ሊያ ታደሰ ኮቪድ-19ን አስቀድሞ ለመከላከል ከዚህ ቀደም የወጣው መመሪያ ተግባራዊነትን አስመልክቶ ሰሞኑን በሰጡት መግለጫ ደንቡን ተግባራዊ ለማድረግ ከህግ አስፈጻሚዎች ጋር ተባብሮ መስራት እንደሚያስፈልግና አሰራሩንም ማጠናከር እንደሚያስፈልግ ጥቆማ ሰጥተዋል። ተጠያቂነት እንዲኖርም ውይይት እንደሚያደርጉ ገልጸው ነበር።
ያንን ያልፈጸመ ሰው በወንጀል የሚያስቀጣ መሆኑ የተቀመጠ ቢሆንም እንዳልተተገበረ ይታወቃል። ነገር ግን ይሄንን የተላለፉ ሰዎች በተለየ መልኩ በስርዓት ወይም እንደዚህ እንዲቀጡ ሳይሆን አስተማሪ በሆነ መንገድ ተግበራውን በሚያሻሽል መንገድ በተሻለ መንገድ ኢንፎርስ የሚደረግበት ተጠያቂ የሚሆኑበት ስርዓት ግን መዘርጋት አለበት በሚል በዚሁ ሳምንት ከህግ አካላት ጋር የተለየ ውይይት መድረክና ይህንን ወደ ስራ ለማስገባት ምን ምን አዳዲስ ነገሮች እናስገባ በሚል ውይይት የምናደርግበት ፕሮግራም ተይዟል። ከዛ በኋላ የምናሳውቅ ይሆናል። ለትግበራ የሚያመች ማህበረሰቡንም ተቋማትንም ተጠያቂ የሚያደርግ ነገር ግን አሁን በተቀመጠው ደረጃ ያለው 2 ዓመት አንድ ሰው ማስክ አላረገም ብለን እንዲታሰር አንፈልግም። ሊሆንም ተግባራዊ ሊሆን የሚችልም ነገር አይደለም፣ ያ በህጉ የተቀመጠ ቢሆንም ማለት ነው። ነገር ግን ሌሎች ሀገሮችም ላይ የሚደረጉ የተለያዩ ለምሳሌ የገንዘብ ቅጣቶችን መተግበር እነዚህ አይነት ነገሮች አሉ። ሌሎችን ተሞክሮች አይተን እንደ ሀገር ምን መተግበር እንችላለን። ምክንያቱም የበሽታ ሁኔታ እንደምናየው እየጨመረ ከመምጣት አኳያ አዳዲስ ነገሮችን ካላስገባ ማህበረሰቡን በመምከር ብቻ ወደዚህ ማምጣት እንደማይቻል ግልጽ ስለሆነ አዳዲስ አሰራሮችን የምንዘረጋ ይሆናል ማለት ነው።
የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት በጋራ በሚያወጡት የኮቪድ-19 ዕለታዊ መረጃ መሰረት በኢትዮጵያ ትናንትና ብቻ 2057 ሰዎች በኮቪድ-19 እንደተያዙ በምርመራ ተረጋግጧል። ይህን ያህል መጠን በአንድ ቀን ሲመዘገብም የመጀመሪያው ነው ተብሏል። በኢትዮጵያ በአንድ ሳምንት ብቻ 9329 ሰዎች በኮቪድ-19 ሲያዙ ይህም ከአፍሪካ ቀዳሚ መሆኑን የበሽታዎች መከላከል ማዕከል በአፍሪካ አፍሪካ ሲዲሲ አስታውቋል። አፍሪካ ሲዲሲ እስከ ትናንት ባለው የኮሮና ቫይረስ መረጃ ብቻ ከአፍሪካ ከፍተኛ የኮቪድ-19 ተያዦች ቁጥር ካላቸው ሀገራት መካከል ኢትዮጵያ 5ኛ ደረጃ ላይ እንደምትገኝ አስታውቋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
የተባበሩት መንግስታት የስደተኞች ጉዳይ ተቋም ለኮሮና ቫይረስ ወረርሽኝ የሰጠው ዓለም አቀፍ ምላሽ በአብዛኛው የተሳካ እንደነበር አስታውቋል። በመላ ዓለም በሚገኙ ስደተኞች መካከል በሽታው እንዳይሰራጭ በመግታት ረገድም ተሳክቶልኛል ብሏል። ሊዛ ሽላይን በጀኔቫ የላከችውን ዘገባ ሀብታሙ ስዩም ያቀርበዋል።
በመላ ዓለም ከ80 ሚሊዮን በላይ ሰዎች በጭቆናና ግጭቶች ምክንያት ከሚኖሩበት ተገደው ተፈናቅለዋል። ከነዚህ መካከል 26 ሚሊዮኑ ስደተኞች ናቸው። የኮቪድ-19 በሰበት ወቅት የተባበሩት መንግስታት ድርጅት የስደተኞች ጉዳይ ተቋም የቫይረሱን ስርጭት ለመመከት ያለው አቅም አሳስቦት ነበረ። ዋናው አሳሳቢ ጉዳይ ቫይረሱ ከከተሞች ራቅ ብለው በሚኖሩና በተጨናነቁ ጣቢያዎች ውስጥ ወዳሉ ስደተኞች በፍጥነትና በስፋት እንዳይስፋፋ ለመግታት ያለ አቅምን የሚመለከት ነው። የተቋሙ መቋቋምና መፍትሄ ፈላጊ ክፍል ኃላፊ ሳጂድ ማሊክ እንደሚሉት ርቀትን ከመጠበቅ፣ የጤና አገልግሎት ስርዓትን ከማግኘት፣ ምርመራንና ግንኙነት ያላቸውን ሰዎች ከመከታተል ጋር በተያያዘ በገጠር ከሚኖሩት ይልቅ በከተሞች ውስጥ የሚኖሩ ስደተኞች የተሻሉ ናቸው።
ማህበራዊ መራራቅ ሊተገበርበት የሚችልበትን ስርዓት መዘርጋት ነበረብን። በእነዚህ ብዙ ስፍራዎች ተጨማሪ ውሃ ማቅረብ አለብን። ለመጠባበቂያ የሚሆን በነፍስ ወከፍ ከ15 እስከ 20 ሊትር ውሃ በእጅጉ እንደሚያስፈልግ ይታወሳል። ስለሆነም ተጨማሪ ውሃ፣ ተጨማሪ ንጽህና መጠበቂያና ሌሎች ነገሮችን ማቅረብ በእርግጥም ትልቅ ተግባር ነበር።
ከዓለም አቀፍ ለጋሾችና የልማት ተቋማት የስደተኞች ተቋሙ በ2020 የጎርጎሳውያኑ ዘመን 492 ሚሊዮን ዶላር ድጋፍ አግኝቷል። ይህ ድጋፍ ከፍተኛ መጠን ያላቸው የግል መከላከያ ቁሳቁሶችንና የሕክምና መሳሪያዎችን ቀድሞ ለማድረስ አስችሎታል። የመተዳደሪያ ድጋፍ፣ ትምህርትን፣ የአእምሮና የሥነ ልቦና ድጋፎችን ባካተቱ አጠቃላይ የድጋፍ መርሃ ግብሮች ላይም ገንዘብ ፈሷል። ተቋሙ ከስደተኞች መካከል 63,000 በቫይረሱ እንደተያዙ አረጋግጧል። ቁጥሩ ሊጨምር እንደሚችልም ጠቁሟል። በተቋሙ ውስጥ ምክትል የመቋቋምና የመፍትሄ ፈላጊ ክፍል ምክትል ኃላፊ ማሪያን ሸልፕሮድ የሚመጣው ዓመት ዋና እቅድ ስደተኞች በሀገር አቀፍ የክትባት መርሃ ግብሮች ውስጥ እንዲካተቱ ማድረግ ነው ይላሉ።
We know that currently 106 countries have included refugees and other
በአሁኑ ወቅት 160 ሀገራት ስደተኞችንና የሀገር ውስጥ ተፈናቃዮችን በእቅዳቸው ውስጥ እንዳካተቱ እናውቃለን። ሌሎችም በተመሳሳይ አካታች ለመሆን ጠንክረው እየሰሩ ይገኛሉ። በአመቱ መጨረሻ ሽፋኑ 20% ይደርሳል ተብሎ የሚጠበቀውን ይህን አገልግሎት ለማግኘት ከኮቫክስ ጋርም በቅርበት መስራት ቀጥለናል።
ኮቫክስ ዓለም አቀፍ የክትባት ስርጭት መርሃ ግብር ነው። ዓላማውም ዝቅተኛና መካከለኛ ገቢ ላላቸው ሀገራት በአስር ሚሊዮኖች የሚቆጠሩ ክትባቶችን ማዳረስ ነው። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር UNHCR እንደተናገረው ለስደተኞች የተለየ እንክብካቤ እያሰሰም አይደለም። ሆኖም ሊዘነጉ እንደማይገባ አጽንኦት መስጠት እጅግ አስፈላጊ ነው። ባለስልጣናት እንደሚሉት ስደተኞችን፣ ጥገኝነት ጠያቂዎችንና ፍልሰተኞችን በብሔራዊ የክትባት መርሃ ግብር ውስጥ ማካተት ሁሉንም ማህበረሰብ እንደሚጠቅም ማስረጃዎች ያሳያሉ። እነሱን ሳያካትቱ መቅረት በበኩሉ የከፋ ውጤት አለው። ተቋሙ የዘንድሮውን የኮቪድ-19 ዓለም አቀፍ ዝግጁነት ምላሽ መርሃ ግብር ለመተግበር 455 ሚሊዮን ዶላር እንደሚያስፈልገው አስታውቋል።
ታላቁ የአፍሪካ ልጅ ለውጭ ኃይሎች አልንበረከክም ብሎ በራሱ የቆመ ነፃ መሪ፣ የጸረ ሙስና አቀንቃኝ፣ ለኮቪድ-19 ንቀቱን ያሳየ፣ ወደ አምባገነንነት እያቆጠቆጠ ያለ መሪ። የታንዛኒያ ፕሬዝደንት ጆን ማጉፉሊ ህልፈተ ህይወት ከተሰማ በኋላ በአፍሪካና በዓለም እየተሰሙ ያሉ አስተያየቶች ናቸው። እየተሰጡ ባሉ የተደበላለቁ አስተያየቶች ዙሪያ ጆሃንስበርግ የምትገኘው ዘጋቢያችን አኒታ ፓወር ያጠናቀረችውን ዘገባ ጽዮን ግርማ ታቀርበዋለች።
የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ በታንዛኒያው አቻቸው ጆን ማጉፉሊ ሞት የተሰማቸውን ሐዘን ትላንት ሐሙስ በገለጹበት አጭር መልእክታቸው ጥልቅ ሐዘን እንደተሰማቸው አስፍረዋል። ደቡብ አፍሪካ ከታንዛኒያ መንግስትና ህዝብ ጋር ሐዘኑን በአንድነት ትጋራለችም ብለዋል። የታንዛኒያ ባለስልጣናት በልብ በሽታ ህይወታቸው ማለፉን የገለጹት የቀድሞ ፕሬዝዳንት ማጉፉሊ ገና 61 ዓመታቸው ነበር። ላለፉት 2 ሳምንታት ከአደባባይ ተሰውረው የቆዩት ማጉፉሊ የተቃዋሚ ፖለቲከኞች ፕሬዝዳንቱ በኮቪድ-19 ስለመያዛቸው ሲገልጹ ቆይተዋል። ማጉፉሊ ኮቪድ-19ን በይፋ የካዱ ብቸኛው የአፍሪካ መሪ ነበሩ። ባለፈው ሰኔ ወርም ሀገራቸው ከኮሮና ቫይረስ ነጻ መሆኗን በይፋ አውጀው ነበር። ሆኖም አብዛኞቹ የአፍሪካ የጤና ባለሙያዎች የፕሬዝዳንቱን ይፋዊ መግለጫ በጥርጣሬ ሲመለከቱት አስተያየትም ሲሰጡበት ቆይተዋል። ራማፎሳ ከአህጉሪቱ እጅግ የተከበሩ መሪ እንደመሆናቸው ማጉፉሊ ከሞቱ በኋላ የሰጡት አስተያየት ከእርሳቸው በኋላ የተሰጡትን አስተያየቶች ቅኝት መልክ አስይዘውታል ተብሎ ይታመናል። ከናይጄሪያ፣ ከዩጋንዳ፣ ከሶማሊያ፣ ከዚምባብዌና ከቀድሞ የአፍሪካ ኃይል በብሪታንያ በማጉፉሊ ሞት ማዘናቸውን በመግለጽ ቀድሞ የሀዘን መግለጫ አውጥተዋል። የአፍሪካን መተባበር የሚያበረታታውና መቀመጫውን ጋና ያደረገው የአፍሪካ አንድነት ደጋፊዎች ጥምረት መሪ ሳርፎ አበበሬስ የማጉፉሊ ተደራሽነት በአህጉሪቱ ሁሉ የተዘረጋ ነበር ብለዋል።
እርሱ
ያስተዳደር የነበረው የታንዛኒያ ዜጎችን ብቻ አልነበረም። ሁላችንም የምናየው እንደ አንድ ታላቅ የአፍሪካ አህጉር ልጅነቱ በመሆኑ ዜናውን የተቀበልነው በከፍተኛ ሀዘን ነበረ። አህጉሪቱ ባላት አቅምና ችሎታ ከሚተማመኑ፣ ሙስናን ለማጥፋት ቆራጥ እርምጃ ከወሰዱና እውነተኛ የአፍሪካ መሪ ለመሆን ከመረጡ ጥቂት መሪዎች ውስጥ አንዱ ማጉፉሊ ነው።
የግሎባል ፓን አፍሪካኒዝም ኔትወርክን የሚመሩት የመብት አራማጅ ዳንኤል ሙዋቡኑ የማጉፉሊን ሞት አስከፊ ድባብ ሲሉ ነው የገለጹት።
He has demonstrated selfless leadership and people-driven leadership.
ለወጣቱ ትውልድ ከራስ ወዳድነት ነጻ የሆነና በሰዎች ቅንጅት የሚታገዝ አመራር ምን እንደሆነ አሳይቷል። እንደዚህም የሀገሪቱን የተፈጥሮ ሀብቶች በመጠቀም በአጭር ጊዜ ውስጥ ታንዛኒያን ከሶስተኛ ዓለም ሀገርነት ወደ መካከለኛ የኢኮኖሚ ደረጃ ወዳላቸው ሀገሮች ለማሳደግ ችሏል። ከውጭ ሀገር የገንዘብ ድጋፍ ሳይጠይቁ ታንዛኒያውያን በራሳቸው ገንዘብ የባቡር ሀዲድ እንዲገነቡ አስችሏል። እኛ ለአፍሪካ የምንፈልገው እንደዚህ አይነት መሪ ነው።
ይህም ሆኖ ግን ማጉፉሊ ከትችት ያመለጡ መሪ አልነበሩም። የቀድሞ ፕሬዝዳንት መገናኛ ብዙሃንን በማፈንና የዜጎችን የመናገር ነጻነት በመጻረር እንዲሁም ወረርሽኙን በመካዳቸው የተቃዋሚ ፖለቲካ መሪዎችና ተንታኞች ወቀሳ ሲሰነዝሩባቸው ተደምጠዋል። በበርሚንግሃም ዩኒቨርሲቲ የዴሞክራሲ ፕሮፌሰር የሆኑት ኒስ ቼስማን ማጉፉሊ ትተውት የሚሄዱት ስም የተወሳሰበ ይሆናል ይላሉ።
On the one hand, there will be those who cite him as a transformational leader who reduced corruption and strengthened the Tanzanian state and government.
ባንድ በኩል ሙስናን በመዋጋት መቀነስ የቻለና የታንዛኒያ መንግስትን ያጠናከረ ሰው አድርገው የሚቆጥሩት ሰዎች አሉ። በሌላ በኩል ደግሞ እርሱ ለኮቪድ-19 ባሳየው ቸልተኝነት ምክንያት ታንዛኒያውያን እንዲሞቱ አድርገዋል ብለው የሚወቅሱትም አሉ። እኔ እርሱ ማለፍ ያመጣዋል ብዬ ከማስባቸው ቁልፍ ጉዳዮች አንዱ ታንዛኒያውያን አመራሩ ጉልህ የሆነ ስልጣን እንዳለው ከተገነዘቡ ወደ አንድ ልዩ አይነት አንድ የዲሞክራሲ መንገድ ይወስዳቸዋል ብዬ አምናለሁ።
ቼስማን አያይዘው ታንዛኒያ ከለውጥ ይልቅ ቀጣይነት የማየት እድል አላት ብለዋል። ሌላው ከአፍሪካ ውጪ የሀዘን መግለጫ የወጣው በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የተሰጠው ነው። መግለጫው ስለ ሟቹ ፕሬዝዳንት ትንሽ ነገር ይናገርና የታንዛኒያና የአሜሪካ ሕዝብ ግንኙነት እንዲሻሻል መስራታችንን እንቀጥላለን፣ የታንዛኒያ ሕዝብ ሰብአዊና መሰረታዊ መብቶች እንዲከበሩ በሚያካሂደው ትግልና ኮቪድ-19ን ለመዋጋት በሚደረገው ጥረት ዩናይትድ ስቴትስ ድጋፏን መስጠቷን ትቀጥላለች ብሏል።
የዩናይትድ ስቴትስ ሕግ አውጪ ምክር ቤት ሐሙስ ዕለት ፕሬዚደንት ጆ ባይደን በስደተኞች ዙሪያ ካቀረቧቸው ቁልፍ ጉዳዮች መካከል ሁለቱን አሳልፏል። በሌሎቹ ስደተኛን በሚመለከቱ ጉዳዮች ላይ የሚደረጉት ክርክሮች ግን አሁንም እንደቀጠሉ ነው። በምክር ቤቱ የአሜሪካ ድምፅ ዘጋቢ ካትሪን ጂፕሰን በዚህ ዙሪያ የላከችውን ዘገባ ስመኝሽ የቆየ ታቀርበዋለች።
በሜክሲኮ በኩል የዩናይትድ ስቴትስን ድንበር አቋርጠው የሚገቡ ጥገኝነት ጠያቂዎችና ለአቅም ያልደረሱ ሕፃናት ቁጥር ከጊዜ ወደ ጊዜ እየጨመረ ነው። የባይደን አስተዳደር ደግሞ እጅግ የተበላሸው የአሜሪካ ስደተኞች ስርዓት ይህንን ለመቆጣጠር አቅም እንዳለው ለማሳየት እየጣረ መሆኑን የዋይት ሀውስ ፕሬስ ኃላፊ ጄን ፓስኪ ተናግረዋል።
በድንበር በኩል አልፈው ወደ ሀገር ለመግባት የሚሞክሩ አብዛኞቹ ሰዎች እንዲመለሱ ተደርገዋል። ድንበሩ አሁን ክፍት አይደለም። አሁን ያሉት እጅግ በጣም ጥቂት ናቸው።
ሪፐብሊካን የሆኑት የምክር ቤቱ አባላት የባይደን አስተዳደር 11 ሚሊዮን ህጋዊ የመኖሪያ ፈቃድ የሌላቸውን ስደተኞች ህጋዊ ለማድረግ የገባው ቃል ሌሎች በርካታ ሰዎችን ወደ ሀገር ውስጥ ለመግባት እንዲሞክሩ እያበረታታ ነው ሲሉ ይከራከራሉ። ከነዚህ መሃል የሪፐብሊካን ተወካዩና የምክር ቤቱ አናሳ መሪ ኬቨን ማካርቲ አንዱ ናቸው።
That's why you put your whole family together and make this trip.
ቤተሰቦቻቸውን አንድ ላይ አሰባስበው ወደዚህ ጉዞ ያደረጉ ነው። ምክንያቱም ፕሬዝዳንቱ የተናገሩትን ነገር ሰምተዋል።
ከአሜሪካ የደህንነት መስሪያ ቤት የተገኘው መረጃ እንደሚያመለክተው ድንበር ያቋረጡ ወደ ዩናይትድ ስቴትስ የሚገቡ ሰዎች ቁጥር እየጨመረ ነው። በህግ መወሰኛ ምክር ቤቱ የሪፐብሊካን አናሳ መሪ የሆኑት ሚች ኮኔል ይህን ቁጥር አስኪ ሁኔታ ነው ሲሉ ይገልጹታል።
So security crisis as well.
ይሄ የጸጥታ ችግር ነው። አዲስ የወጡ ሪፖርቶች እንደሚያሳዩት ድንበር ላይ የታሰሩ በርካታ ሰዎች ስም በፌደራሉ የምርመራ ቢሮ ከተያዙ የሽብርተኛ ሰዎች ስም ዝርዝር ውስጥ ተመሳሳይ ሆነው ተገኝተዋል።
በአሜሪካ ምክር ቤት የጸደቀው ረቂቅ ህግ በአሁኑ ወቅት ድንበር በማቋረጥ ላይ ያሉ ስደተኞች ላይ ብዙም ተጽዕኖ ባይኖረውም በዋሽንግተን በስደተኞች ዙሪያ ያለውን የፖለቲካ ሽኩቻ ግን በእጅጉ ይለውጣል ሲሉ የስደተኞች ፖሊሲ ማዕከል ኃላፊ የሆኑት ዶሪስ ሜስነር ያስረዳሉ።
It gives those who are opposed to immigration changes
በስደተኞች ዙሪያ የሚደረጉ ለውጦችን ለሚቃወሙ ሰዎች አስተዳደሩን አጥብቀው መቃወም እንዲቀጥሉ ያደርጋቸዋል። ስለዚህ የፖለቲካ ምህዳሩን በማጥበብ ወይም በማወሳሰብ የባይደን አስተዳደር ረቂቅ ህጎችን ይዞ ወደፊት እንዳይጓዝ ሊያደርግ ይችላል።
የአሜሪካ ህግ አውጪ ምክር ቤት ሐሙስ ዕለት ሁለት ጠበብ ያሉ ረቂቅ ህጎችን አሳልፏል። አንደኛው ከአሜሪካ ውጪ የተወለዱ የእርሻ ሰራተኞች ህጋዊ የመኖሪያ ፈቃድ እንዲኖራቸው የሚፈቅድ ሲሆን ሌላኛው ህልመኞች ተብለው የሚጠሩትን በልጅነታቸው ወደ አሜሪካ መጥተው ያደጉ ግን ህጋዊ መኖሪያ የሌላቸውን ህጋዊ የሚያደርግ ነው። የምክር ቤቱ አፈ ጉባኤ ናንሲ ፔሎሲ ስለ ጉዳዩ ይህን ይላሉ።
If we ever close the door to new Americans
አዳዲስ አሜሪካኖች ላይ በራችንን የምንዘጋ ከሆነ በአለም ላይ ያለንን የአመራር ቦታ እናጠዋለን። ለኔ የህልመኞቹን ጉዳይ ደጋግሜ ማንሳት እጅግ ደስታ የሚሰጠኝ ነገር ነው። እጅግ በጣም ያኮሩናል።
ሜስነር በበኩላቸው በቀጣይ ዲሞክራቶች በጠባብ ልዩነት በሚመሩት የህግ መወሰኛ ምክር ቤት ያሉ ሪፐብሊካኖችን ድምጽ ለማሸነፍ እቅድ ያስፈልጋል ይላሉ።
Those are populations that have been appealing across
ህልመኞቹ በመላው ሀገሪቱ ላይ አቤቱታ ሲያሰሙ የኖሩ የህብረተሰብ ክፍል ናቸው። ደግሞም በጣም ጠንካራ የህዝብ ድጋፍ አላቸው። ነገር ግን ከሌላው የህብረተሰብ ክፍል ጋር ሲነጻጸሩ በቁጥር አናሳ ናቸው።
ሐሙስ ዕለት የጸደቁት ሁለቱ ረቂቅ ህጎች የህግ መወሰኛውን ምክር ቤት አልፈው ህግ መሆን ከቻሉ ወደ 2 ሚሊዮን የሚጠጉ ህልመኞች የአሜሪካ ዜግነት ማግኘት የሚያስችላቸውን መንገድ ይጀምራሉ። በካትሪን ጂፕሰን ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
በሐረሪ ክልል የተፎካካሪ ፖለቲካ ፓርቲዎች ለምርጫ እየተዘጋጁ መሆናቸውን አስታወቁ። ኢዜማና አብን በርካታ እጩዎቻቸው ለመወዳደር ከተዘጋጁ በኋላ በፍርሃት ሐሳባቸውን እንደቀየሩ አስታውቀዋል። ከ36ቱ የሐረሪ ክልል መቀመጫዎች 14ቱ ሐረሪዎች ብቻ የሚወዳደሩባቸው ናቸው። የሐረሪ ብሔር ተወላጆች ብቻ የሚወዳደሩበትን የጀጎል ልዩ የምርጫ ክልል አብን አፓርታይዳዊ ነው ሲለው፣ ብልጽግና ፓርቲ ግን ዓለም አቀፍ ተመክሮ ላይ የተመሰረተ ነው ብሎታል። አዲስ ቸኮል ዝርዝር ዘገባውን ልኳል።
በሐረሪ ክልል የሚካሄደው የተወካዮችና የክልል ምክር ቤት ምርጫ ኢዜማና አብን አስቀድመው ለመወዳደር የወሰኑ የተወሰኑ አባሎቻቸው በፍርሃት ሐሳባቸውን እየቀየሩ ከውድድር ራሳቸውን አግልለዋል ሲሉ ገለጹ። ለክልል ምክር ቤት 10 እጩዎችን ያቀረበው ኢዜማ በአባላቶቹ ላይ ማስፈራሪያ ደርሶባቸው ይሆናል ሲሉ የኢዜማ የሐረሪ ክልል አስተባባሪ አቶ አስፋቸው ባልቻ ገልጸዋል።
በእጩዎች ምዝገባ በኩል የገጠሙ ችግሮች አሉ። አንዱ ፍርሃቱ ከየት በኩል ይምጣት የት በኩል የሚታወቅ ነገር የለም። እስከ 20 የሚያክሉ እጩዎች ፎርም ከወሰዱ በኋላ ምን ካሉ በኋላ አንተ ብለዋል። የማስፈራራት ሁኔታዎች ያሉ ይመስላሉ ማለት ይቻላል።
ለክልል ምክር ቤት ሶስት እጩዎችን ያቀረበው አብን በበኩሉ አንድ አባሉ ላይ የተፈጸመው እስር በእጩነት ለመወዳደር የቀረቡ ሌሎች አባሎቹ እንዲሸሹ አድርጓል ሲሉ የፓርቲው የሐረሪ ክልል ኃላፊ አቶ ታምሪ በርዱን ተናግረዋል።
የምርጫ ዝግጅት እንግዲህ ያለ ትንሽ አስቸጋሪ ነው። ያው በሀገሪቱ ያለው በአጠቃላይ ያለው ሁኔታ የተነሳ ስጋቶች አሉ። ስጋቶች በእኛም ላይ ያለ በደጋፊዎቻችንም እንዲ አባላት ለማግኘትም እጩዎችንም ለማቅረብም ትንሽ አስቸጋሪ ነው የሆነብን። ያም ቢሆን ግን ያልቻለ ነው ያሉት እንቅስቃሴ እያደረገ ነው። በተወሰነ መልኩ ያባሰብሮ ነው በቀድሞ መልኩ ባይሆኑ እጩዎች ያቀርብ ሶስት ነው በእኛ በኩል። ያው አንድ እጩዋችን እንደውም ታስሮ እንደነበረ ምናልባት ሰምታችሁ ይሆናል። አንድ እጩ ያቀረብነው ሰው የአሜሪካን ቲሸርት ተያዘ ምናምን ተብሎ አንድ ጊዜ አስረውት ነበረ። በሱ ምክንያት ሌሎች ሊመጡ የነበሩ እጩዎቻችንም በፍራቻ ቀርተዋል። ያው ለመንቀሳቀስም ትንሽ አስቸጋሪ ነው የሆነብን ለኛ። አሁንም ኢቨን ቢሮዎች ራሱ አግኝተን ተከራይተን መስራት አልቻለም። ያው በእነዚህ ሁኔታዎች ውስጥ
የኢዜማ አስተባባሪና የተወካዮች ምክር ቤት እጩ አቶ አስፋቸው ባልቻ በክልሉ የምርጫ ጣቢያዎች መብዛትንም ተችተውታል።
ምርጫ ጣቢያ ሁሉ ነገር የሚመዘገቡበት ቦታ ነው፣ ድምፅ የሚሰጡበት ቦታ ነው፣ የሚቆጠር ቦታ ነው። እስካሁን የምርጫው ጣቢያው ክሊርሊ አይታወቅም። የተወሰነ ተሰጥቶ ዳውንሎድ ያደረግነው ነበረ። ሀረሪ 183,415 ነዋሪ ነው ያለበት፣ የምርጫ ጣቢያው ግን 285 ብታካፍለው 600 ምናምን ናቸው። ሁሉም 183ቱም የሚመጡ ናቸው፣ ከ18 ዓመት ዕድሜ በላይ ናቸው ብለህ ብትገምት እንኳን ይሄ ሊሆንም ይችላል። በአንድ ምርጫ ክልል ማክሲመም 1500 ነው።
ከምርጫ ጣቢያዎቹ መብዛት ባሻገር 43% የምርጫ ጣቢያዎች የሀረሪ ተወላጆች ብቻ በሚወዳደሩበት የጀጎል ልዩ ምርጫ ክልል ስር መሆኑ ትክክል አይደለም ብለዋል። የአብን አስተባባሪ አቶ ታምሩ በሩን በበኩላቸው ሌሎች የከተማዋ ነዋሪዎች ባገለለ መልኩ ሀረሪዎች ብቻ የሚወዳደሩበት የጀጎል ልዩ ምርጫ ክልል መኖሩን ተችተውታል።
ስለ ሀረሪ ክልል ሲወራ የአፓርታይድ ስርዓት ነው የምንለው ሁልጊዜ። ይሄ የሚባለው የአፓርታይድ ስርዓት የሚባለው እንዲሁ ዝም ብሎ አይደለም። አሁን እነዚህ ከጠቀስካቸው ከ36 ወንበሮች ውስጥ 18ቱ ከምርጫ በፊት የሚወሰዱ ስለሆነ ነው። ምክንያቱም የሀረሪ ክልል ልዩ መብት ይሰጣል የህገ መንግስቱ። በነዛ ልዩ መብቶች ደግሞ 14 የክልሉ ህገ መንግስት ስለ ሀረሪ ክልል አንደኛ፣ አጠቃላይ ሀረሪ ክልል ያላት ስለ ህዝብ ተወካዮች ምክር ቤት ለዋናው ሁለት ወንበር ነው። አንዱን ወንበር የሀረሪ ብሔረሰብ እንዲሁ ነው የሚወስደው። በልዩ መብት ተብሎ አንድ ወንበር ነው የሚቀረው። ከዛ ከክልሉ 36 ወንበር ደግሞ 14ቱን የሀረሪ ክልል ጉባኤ የሚባል አለ። እሱ ነው የሚመረጠው። እሱ ላይ ማንም የከተማው ሰው አይመርጥም፣ ሀረሪዎች ብቻ ናቸው የሚመርጡት።
በሀረሪ ክልል ሶስት የምርጫ ክልሎች እንዳሉ ያገኘነው መረጃ ያመለክታል። ከ36ቱ የክልሉ ወንበሮች 14ቱ የጀጎል ልዩ ምርጫ ክልል ሲሆን በዚህ መወዳደር የሚችሉት ሀረሪዎች ብቻ ናቸው። በመራጭነት መሳተፍ የሚችሉትም በመላ ሀገሪቱ ያሉ የብሔሩ ተወላጆች ሁሉ ናቸው። ሁለተኛው የምርጫ ክልል መደበኛው የጀጎል የምርጫ ክልል ሲሆን አራት ወንበሮች ተመድቦለታል። ለእነኛ አራት ወንበሮች ግን ሁሉም የጀጎል ነዋሪዎች በመራጭነትም ሆነ ተመራጭነት መሳተፍ ይችላሉ። ሶስተኛውና 18 ወንበሮች የተመደቡለት የጀጎል ዙሪያና ሁንደን የምርጫ ክልል ነው። በሀረሪ ክልል የሚደረገው ስድስተኛው ሀገር አቀፍ ምርጫ ቀድሞ ኢህአዴግና አጋሩ ሀብሊ ለመጀመሪያ ጊዜ በአንድ ፓርቲ ጥላ ስር ሆነው በጋራ እየተወዳደሩ ያሉበት ነው ይላሉ የሀረሪ ክልል ብልጽግና ፓርቲ ምክትል ኃላፊ አቶ አብዱል ሀኪም ኡመር። የምርጫ ዝግጅታቸውንም በጥሩ ሁኔታ እያካሄዱ መሆናቸውን ይገልጻሉ። በአብን በኩል እየቀረበ ያለውን ቅሬታ ግን አልተቀበሉትም።
ቅሬታ እንደዚህ ተደርገናል ከህግ ወይም ከወንጀል ጋር ስርዓትና ህግን አክብሮ ከመንቀሳቀስ ጋር በተያያዘ እኛ ሳንሆን መንግስት የሚወስዳቸውን እርምጃዎች ወደኛ የማላከክ አይነት ነገር አዝማሚያዎች ያላቸው አንዳንድ ፓርቲዎች አሉ እንጂ ሌላው ከሞላ ጎደል ሰላማዊ በሆነ ግን ሊጠናከር በደንብ ደግሞ ሊጠናከር
የሀረሪ ብሔር ተወላጆች በጀጉል ምርጫ ክልል ለብቻ እንዲወዳደሩ መደረጋቸውን ግን ዓለም አቀፍ ተሞክሮ ያለው ነው ይላሉ።
ትንሽ ከኛ ሀገር አንጻር ሳቢውና ተሞክሮ አዲስ ስለሆነ ሰው እንደ ለየት ተደርጎ ከህግ ውጭ ምን መሰረት እንደሌለው አድርገው የሚያስባሉ ግን እንደዛ አለ። ጄኔቫ ኮንቬንሽን ሌሎች በርካታ ያለ ጉባ ህግጋት እና ዓለም ሀገር ተሞክሮም ስላለ ከዛ አንጻር ነው ይሄ ነገር የተቀመረው። ሶ የአናሶችን መብት ከማስጠበቅ አንጻር የዲሞክራሲያዊ መብታቸውን ኤክሰርሳይዝ እንዲያደርጉ ከማድረግ አንጻር የወጣ ህግ ነው ማለት ነው።
በሀረሪ ክልል የሀረሪ ዲሞክራሲያዊ ድርጅት ሀዲድ እና የሀረር ፍትህና ዲሞክራሲያዊ ፓርቲ የተባሉ ክልላዊ ፓርቲዎች የነበሩ ሲሆን የሀረር ፍትህና ዲሞክራሲያዊ ፓርቲ በምርጫ ቦርድ እውቅና በመነፈጉ አባላቱ ከአብን ጋር ሆነው ለምርጫ እየተንቀሳቀሱ መሆናቸውን ያገኘነው መረጃ ያመለክታል። ሀዲድ በበኩሉ በክልሉ ለምርጫ እየተወዳደረ ይገኛል። በጀጎል ልዩ ምርጫ ክልል ብልጽግና፣ ሀዲድ እና የነጻነትና እኩልነት ፓርቲ የሚወዳደሩ ሲሆን ሶስቱም ያቀረቧቸው እጩዎች የሀረሪ ብሔር ተወላጆች ናቸው። በጉዳዩ ላይ የሀዲድ እና የነጻነትና እኩልነት ፓርቲ አመራሮችን እንዲሁም የሀረሪ ምርጫ ቦርድ ለማግኘት ያደረግነው ጥረት አልተሳካም። የምርጫ ቦርድ ኃላፊው አቶ አማን ለጊዜው መግለጫ እንደማይሰጡ አስታውቀውናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ሀረር።
የተከበራችሁ አድማጮች፣ የዜናና የመጽሔት ክፍለ ጊዜያችን አብቅቷል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ይቀጥላል። ከኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። በአንዳንድ የኦሮሚያ አካባቢዎች የፍርድ ቤት ትዕዛዝ እንዲከበርና የሕግ የበላይነት እንዲረጋገጥ ለሚመለከተው አካል በተደጋጋሚ ያደረግነው ጥሪ እስካሁን አጥጋቢ መልስ አላገኘም ሲል የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። ኮሚሽኑ ትላንት ባወጣው መግለጫ በጅማ ከተማ በእስር ላይ የሚገኙትና ሰሞኑን ፍርድ ቤት በዋስ የለቀቃቸው መሐመድ ደክሲሶ እና ሌሎች ሁለት ሰዎች እስካሁን አለመፈታታቸውን እንደ ማሳያ ጠቅሷል። መግለጫው ከወጣ በኋላ ከመሐመድ ደክሲሶ ጋር ከታሰሩት ሁለት ሰዎች አንዱ የሆኑት ዶክተር ወንድሙ ለገሰ መፈታታቸውን ጠበቃው ገልጸዋል። ፀሐይ ዳምጠው ዝርዝር አላት።
የኢትዮጵያ ሰብአዊ መብቶች ኮሚሽን እንደሚለው የፍርድ ቤት ትዕዛዝ የማይከበርባቸው አጋጣሚዎች እጅግ አሳሳቢ ናቸው። በተለያዩ ምክንያቶች በእስር ላይ የሚገኙ ግለሰቦች ፍርድ ቤት በዋስ ወይም በነጻ ቢያሰናብታቸውም ፖሊስ ግን ትዕዛዙን አክብሮ የማይለቅባቸው አጋጣሚዎች በተለይ በኦሮሚያ ክልል እንደሚከሰቱም ነው ኮሚሽኑ ያመለከተው። አቶ ኢማድ አብዱልፈታ በኢትዮጵያ ሰብአዊ መብቶች ኮሚሽን የሰብአዊ መብት አማካሪ ናቸው። የፍርድ ቤት ትዕዛዝና የሕግ የበላይነት እንዲከበር ለሚመለከታቸው አካላት ሁሉ ጥሪ እያደረግን ነው ሲሉ ነው ያብራሩት።
በተለያዩ ቦታዎች ፍርድ ቤት ውሳኔ ሰጥቶባቸው ወይም የዋስትና መብት ተጠብቆላቸው በእስር ላይ የሚገኙ ሰዎች አሉ። በሚዲያ የምናውቃቸው ስማቸው በተደጋጋሚ የሚነሳ ሰዎች አሉ። የማይታወቁ ሰዎችም አሉ። በእስር ላይ የሚገኙ የፍርድ ቤት ትዕዛዞች ባለመፈጸማቸው ማለት ነው። የእነ መሐመድ ደክሲሶ ጉዳይ እዚህ ውስጥ የምጠቀስ ነው። እዚህ ውስጥ የምጠቃለፍ እኛ በተደጋጋሚ እያልን ያለ ነው። የህግ በላይነት መከበር አለበት፣ የፍርድ ቤቶች ትዕዛዝ መከበር አለበት ነው። ፍርድ ቤቶች አንድን ሰው በዋስትና ይለቀቅ ወይም መዝገቡን ዘግተው በነጻ ካሰናበቱት በኋላ አስሮ ማቆየት ህገወጥ ነው፣ የሚያስጠይቅ ተግባር ነው። ስለዚህ ይሄ የፍርድ ቤት ነጻነትን በትልቁ የሚጋፋ ተግባር ነው። ይህን ሁሉም መረዳት ያለበት ጉዳይ ነው። ይህንን ችግር በመረዳት ጣልቃ መግባት ያለባቸው አካላት ጣልቃ ገብቶ በተለያዩ ቦታዎች የፍርድ ቤት ትዕዛዝን በመቃረን እስር ላይ የሚገኙ ሰዎች እንዲለቀቁ እንዲያደርጉ ከሰብአዊ መብት ኮሚሽን በተደጋጋሚ ጥሪ እያደረገ ያለው የፍርድ ቤቶች ትዕዛዝ ለውይይት ለምክክር መቅረብ ያለበት ጉዳይ አይደለም። እስረኛው ግን እንዴት ነው በፍርድ ቤት ትዕዛዝ መሰረት መለቀቅ ያለበት? ይሄ ደግሞ እየተደረገ አይደለም።
በተለይ የሕግ የበላይነት ከማክበር አንጻር በኦሮሚያ ክልል ፖሊስ ኮሚሽን እንደዚሁም በክልሉ ጠቅላይ አቃቤ ሕግና ጠቅላይ ፍርድ ቤት እየታዩ ያሉ ባሏቸው ችግሮች ላይ የእርምት እርምጃ እንዲወሰድ ጥሪ ሲደረግ መቆየቱን አቶ ኢማድ ይናገራሉ።
ያነሳሻቸውን የኦሮሚያ ክልል መስሪያ ቤቶች ጋር በተደጋጋሚ የስራ ጉዳይ ያገናኝናል። በምናደርጋቸው የእስር ቤቶች ጉብኝት ላይ የሚታዩ ክፍተቶች ላይ አስተያየት እንዲሰጡ ማስተካከያ እንዲያደርጉ በተደጋጋሚ በደብዳቤ፣ በሚዲያ፣ በአካል ጥሪ እናደርግላቸዋለን። ነገር ግን እስካሁን ባለው ሁኔታ ጥሩ የሚባል ምላሽ የለም። እኛ በበኩላችን ማድረግ ያለብንን ጥረት እያደረግን ነው። ይሄንን ችግር እያዩ ማየት ያለባቸው አካላት ያስተካክላሉ የሚል ተስፋ አለን። ስራችን ግን መስራቱን የሚቀጥል ነው የሚሆነው ማለት ነው።
ሰሞኑን የጅማ ከተማ ወረዳ ፍርድ ቤት ለሁለተኛ ጊዜ በዋስ እንዲፈቱ የወሰነላቸው እነ መሐመድ ደክሶ እስካሁን አለመለቀቃቸውንም ለማሳያነት ጠቅሷል ኮሚሽኑ። የታሳሪዎቹ ጠበቃ አቶ ኦብስናን ግርማ እንደሚሉት ፍርድ ቤት ደንበኞቻቸው ከእስር እንዲፈቱ ሁለተኛ ዙር ትዕዛዝ ከሰጠ አራተኛ ቀናቸው ነው። ዛሬ ከሶስቱ ታሳሪዎች አንደኛው ማለትም ዶክተር ወንድሙ ለገሰ ብቻ መፈታታቸውንም ጠበቃው አክሎ ገልጿል።
በዛሬው ዕለት እንግዲህ ዶክተር ወንድሙ ለገሰ የ6000 ዋስ እንዲያቀርቡ ተብለው 6000 ብር ዋስ የሰው አቅርቦ ከእስር ቤት ወጥተዋል። በራስ ዋስትና ይውጡ ነው የተባለው። በራስ ዋስትና እንግዲህ ፍርድ ቤት ለሶስቱም ነው ያዘዘው። ሁለቱ አሁንም ህጋው ነው አልተለቀቁም ማለት ነው። መጀመሪያው እንደተዘጋ ሁለተኛ ነበር
ለዝግብ የቀረበው ያሁኑ እንግዲህ ስለ ከቦምብ ጋር የሚያያዝ ነው። ሁለት ቀጠሮ ከተሰጠ ወይንም 15 ቀን የመጀመሪያ ጊዜ 10 ከዛ 5 ቀን ተሰጠ። በመጨረሻው ተጨማሪ ጊዜ ሲጠየቅ ፍርድ ቤቱ ውድቅ አድርጎ በራስ ዋስትና ይውጡ ነው የተባለው። መሐመድ ደሲሶ እና አንድ እሱ ጋር ያለ ሰው ይቀራል ማለት ነው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ባነሳቸው ጉዳዮች ላይ ከኦሮሚያ ጠቅላይ አቃቤ ሕግና ጠቅላይ ፍርድ ቤት ተጨማሪ ማብራሪያ ለማግኘት ያደረኩት ጥረት ለዛሬ አልተሳካም። ከዚህ በፊት በጉዳዩ ላይ አስተያየት የሰጡት የኦሮሚያ ክልላዊ መንግስት ቃል አቀባይ ጌታቸው ባልቻ ትዕዛዜ አልተፈጸመም ያለ ፍርድ ቤት ራሱ እርምጃ መውሰድ ይችላል ማለታቸው ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
እያሳሰበ ያለውን የኮቪድ-19 የኢትዮጵያ ይዞታ ይመለከታል። ሙያዊ ትንታኔውን የሚሰጡን እንግዳችን ዶክተር ገበዮ ተፈሪ እዚህ ዋሽንግተን ዲሲ ውስጥ በሚገኙ የተለያዩ የሕክምና አገልግሎት ተቋማት በማገልገል ላይ ያሉ የተላላፊ በሽታዎች ልዩ ሐኪም ሲሆኑ ዶክተር ዘላለም ኃይሉ በኦሃዮ ስቴት ዩኒቨርሲቲ የቫይረስ ልዩ ጥናት ባለሙያ ናቸው። በማያያዝም የቫይረሱን ራሱን የመለወጥ ጠባይ በኢትዮጵያ ያለውን ዝርያና እንዲሁም በቅርቡ ኢትዮጵያ ውስጥ ለጥቅም በመዋል ላይ ያለውን የአስትራዘኒካ ክትባት ጨምሮ በስፋት ይወያያሉ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ዶክተር ገበዮ ተፈሪንና ዶክተር ዘላለም ኃይሉን ጋብዞ ያወያየው ለምሽቱም የተከታታይ ቅንብሮቹን የመጀመሪያ ክፍል ይዞ ቀርቧል።
እስኪ በቀጥታ ወደ ኢትዮጵያ ጉዳይ እንዝለቅ። በኢትዮጵያ ዛሬ አሳሳቢነትን የደቀነ ሁኔታ ውስጥ ነው የምንገኘው። በእርግጥ ዓለም በሙሉ ከኮቪድ-19 ፈተና ባልወጣበት በዚህ በዩናይት ስቴትስ ከመቶ ሚሊዮን በላይ ሰዎችም ተከትበው ገና ከስጋቱ ባልወጣበት በአውሮፓ ሶስተኛው ዙር ወረርሽኝ ሊቀሰቀስ ነው የሚል ስጋት ባለበት ኢትዮጵያ ከአንድ አመት በኋላም ሰዎች እንደ አዲስ ገና ስለ ህመሙ እየተረዱ የሚመስልበት ሁኔታ ተፈጥሯል። ቁጥሩ በእጅጉ አሻቅቧል፣ ቫይረሱ የሚጋለጡ ሰዎች የሟቾችም ቁጥር። እስኪ የኢትዮጵያን ሁኔታ ገምግሙ። ከአንድ አመት በኋላ ኢትዮጵያ የት ነው ያለችው? እርስዎ እስከሚረዱት ጠዋት ማታ ይሄን ጉዳይ እንደሚከታተል ባለሙያ።
እሺ፣ አመሰግናለሁ አሉላ። የኢትዮጵያ ነገር መጀመሪያ ከሀገር በፊት በጣም ጥንቃቄ አድርገው ብዙ ዝግጅቶች አዋጅም ጨምሮ ደስ በሚል ሁኔታ ነበር የሚካሄደው። እንግዲህ መጀመሪያ የመጣው ቫይረስ የተለየ ነው ካሁን ከምናያቸው እና ያን ጊዜ ብዙም ጉዳት አላደረሰም። ወደኋላ ግን አዋጁ ከተነሳ በኋላ ምንድን ነው ችግር የተፈጠረው? ቫይረሱ እንደሌለ ተቆጥሮ ቫይረሱን ማዛመት ወይም ማሰራጨት የሚችሉ ተግባራት ይካሄዱ ነበረ። በአብዛኛው የዚህ ቫይረስ ስርጭት የሚመጣው ከውጭ ሰው ይዞት ከሚመጣው ወይ ከሆስፒታል ከሚያዘው በላይ በህብረተሰብ ውስጥ ደግሞ ስብስብ ነው እና እንዳየነው ኢትዮጵያ አስገዳጅ በሆነ ሁኔታም ከዛም ደግሞ ትንሽ ቫይረሱ ላን ክብደት ያልሰጡ ሰዎች በሚያዘጋጇቸው ፕሮግራሞች ስርጭት ተካሄደ። አሁን የምንፈራው ምንድን ነው? የሚቀጥለው ሌላ አዲስ ዝርያ ሲመጣ እንደ አዲስ ነው የሚነሳ። አሁን አውሮፓም እዚህም እየፈራ ነው ያለ ነው፣ በአዳዲስ በሚመጡ ቫይረሶች እንደገና ሌላ ማዕበል ይመጣል የሚል ነው እና ኢትዮጵያ ምናልባትም የምንፈራው የመጀመሪያው የሚዞሩ ቫይረስ እንደገና ገኖ መጥቶ ሳይሆን አዲስ የገባ ሊኖር ይችላል። ሁለተኛው ነገር ምንድን ነው? እነዚህ አዳዲስ ቫይረሶች ባህሪያቸውን ቀይረው ነው የሚመጡ። የመጀመሪያው የሚቀይሩት ባህሪ በፍጥነት ከሰው ወደ ሰው መሸጋገርና መዛመት ነው። ያ ሁሉም አዲስ የሚመጡ ቫይረሶች የሚያሳዩት ነገር ነው። ሁለተኛ የምንፈራው ባህሪ ደግሞ ሰዎችን ማሳመም፣ ከህመም ቀጥሎ ደግሞ መግደል ነው። ይህን ኢንግላንድ ታይ የሚባለው ቫይረስ ብዙ ህመም እንደሚያመጣ ይታወቃል እና ኢትዮጵያ መጀመሪያ ከሀገር በፊት ያሳዩትን የመከላከል ተግባር ተዘናግተው ለዚህ ደርሰዋል እና አሁን የሚታየው ነገር በእውነት ቢያሳዝንም አይገርመንም፣ ምክንያቱም መከላከል ተግባሩ ቆሟል። ይሄ ነገር የሚቀጥል ነገር ነው። አንተ እንዳልከው ሁለት ዙር ሶስት ዙር ዓለም በአንድ ጊዜ ተመሳሳይ እርምጃ ካልወሰደ በስተቀር የኢትዮጵያ ሁኔታ በጣም አሳሳቢ ነው። አሁን አሳሳቢነቱን የሚያጎላው በቫይረሱ ተይዘው ሕክምና የሚፈልጉ ሰዎች ቁጥር ከጨመረ ያሉት የጤና መስጫ ተቋማት በቂ ስለማይሆኑ መጨናነቅ ስለሚያስከትል የዛ ትርፍ ወደ ሌላው የህክምና አገልግሎት ላይ ይሄዳል፣ ወደ ሌላው ተቋማት ይሄዳል። ጣሊያን በመጀመሪያ ዙሪያ ያየነው እሱን ነው። ትምህርት መውሰድ መቻል አለብን። ከአቅማቸው በላይ ሆኖ ማንን መተንፈሻ ላይ እናርግ ማንን አናርግ የሚል ውሳኔ እስኪደርሱ ድረስ በጣም ተጨንቀው ነበርና የተቋማቱ መጨናነቅ ደግሞ ተጨማሪ ጉዳት ያመጣልና ኢትዮጵያ አሁን በጣም አሳሳቢ ሁኔታ ላይ ነው ያለችው። የሚሞቱ ሰዎች እናቃለን። ይሄ ከእንግላንድ መጣ የሚባለው ቫይረስ ወደ ወጣቶቹ ያድላ መምጣቱን በመረጃ ምናየው ነገር ነው። ሰው ባህሪውን ካላስተካከለ ቫይረሱ ይዛመታል። ባህሪውን እየቀየረ ወደ ኃይለኝነት ነው የሚቀየረውና ሁላችንም በአጽንኦ ምንመለከተው በጣም በፍራት ምናየው ነገር ነው። በሰው ውስጥ እየተዛመተ ነው። አሁን ህዝቡ ምንድነው ቁጥር ነው የሚያው። ቁጥሩ ኢትዮጵያ ባላት አቅም በቀን በሚሊዮን የሚቆጠር የኮቪድ ወይም ኮሮና ምርመራ ማድረግ አይችልም እና ቁጥሩ ላይ የሚታየውን ነገር ማየት የለበትም ሰው። ማየት ያለበት በተዘዋዋሪ መንገድ በቫይረሱ ምክንያት ታሞ ሆስፒታሉን እያጨናነቀ ያለውን ሰው ነው ማየት ያለበት። ያ አንዱ የስርጭቱ ምልክት ነው። ሁለተኛ በዛ ምክንያት የሚሞተው ሰው ቁጥር ሲጨምር የስርጭቱ ምልክት ነው። እንደውም በጣም መሰራጨቱ የምናውቀው በፊት እንደው ሳይያዙ አምልጠው የነበሩ ደጋግ ሰዎችን ሲይዝ እነሱ እንደ ወጣቱ በየውጩ ስለማይዞሩ ቤት ውስጥ ገብቷል ማለት ነው በየህብረተሰቡ። እና አሳሳቢ ደረጃ ነው ያለው። እንደገና አንዴ ቆም ብሎ እንደገና ፕላን ንድፍ ተደርጎ ሙሉ በሙሉ መንቀሳቀስ አለብን። ምክንያቱም ይሄን ነገር ካልተቆጣጠር ነው በሌላው መስክ የምናገኘው ውጤት በሙሉ ዋጋ ቢስ ነው የሚሆነው።
አሳሳቢነቱን አጽንኦት ሰጥተው አስረድተዋል ዶክተር ገበየው። በዚህ ሰዓት ይህን ፕሮግራም የሚከታተሉ አድማጮቻችን በየቤታቸውም እንዲወያዩ በያሉበትም በትኩረት እንዲመለከቱት እናበረታታለን። ዶክተር ዘላለም ቀደም ብሎ እንደተነሳው ኢትዮጵያ ውስጥ በስፋት እየተሰራጨ ያለ ለማህበረሰብና ለሀገር ታላቅ አስተዋጽኦ ያበረከቱ በእጅጉ የሚያስፈልጉ ሰዎችን በቅርብ ወራት ውስጥ ማጣታችንን በይፋ እየተነገረ ነው። ታላላቅ ሰዎችን ጭምር እያጣን ነው። ዶክተር ገበየሁ እንዳሉት ደግሞ አዲሱ ዝርያ ወደ ወጣቶችም የሚያዘነብልበት አዝማሚያ መታየቱን ገልጠዋል። በርካታ የቫይረስ አይነቶች እንደሚሰራጩ ቫይረሱም በጊዜ ውስጥ በብዛት በስፋት እንደሚለዋወጥ እስኪ ይንገሩን። መሰረታዊ ነገሮችን ልንረዳ ቀደም ብሎ ዶክተር ገበየሁ በጀመሩት ላይ በስፋት የተሰራጩት የቫይረስ አይነቶች የትኞቹ እንደሆነ የሚታወቅ ነገር ካለ፣ ከሌለም በተጨባጭ ላብራቶሪ ምርመራ የተረጋገጠም ነገር ከሌለ ምን አይነት ሁኔታዎች ናቸው ሊሆኑ ይችላሉ ብሎ የሚገምቱት ሌሎች አካባቢዎች ከታዩ ጋር በማነጻጸር?
ዶክተር ገበየሁ በደንብ እንደጠቀሱት እንግዲህ እነዚህ ቫይረሶች ስፔሻሊ አርኒ የምንላቸው ቫይረሶች በፍጥነት ነው የሚቀያየሩት። መጀመሪያ ላይ ከቻይና የተነሳው ቫይረስ አሁን በብዛት እየተሰራጨ አይደለም። ሌሎች አውሮፓ ላይ የተነሱ ቫይረሶች አሁን ቫሪያንት የምንላቸው ናቸው አለማችን ላይ እየተሰራጨ ያሉት። እንዲሁ ደግሞ በቫይረሶች ባህሪ ላይ እንደምንረዳው ወይም እንደምናውቀው መጀመሪያ እንደዚህ ትልልቅ አውትብሬኮች በሚነሱበት ጊዜ መጀመሪያ የተፈጠረው አይነት ወይንም ዝርያ ለተወሰነ ጊዜ በፍጥነት ሲሰራጭ ይቆይና ከዛ በኋላ የተለያዩ እክሎች ስለሚያጋጥሙት ራሱን የመቀየር ባህሪ ይኖረዋል እና በዛ የተነሳ አዳዲስ እክሎችን ማለፍ የሚችል የቫይረሱ ዝርያዎች ይፈጠራሉ። እነዚህ ደግሞ ከዛ በፊት ያዘጋጀናቸውን መድኃኒቶች፣ ክትባቶች ቻሌንጅ ያደርጓቸዋል። አሁን እያየን ያለነውም ነገር በትክክል ያንን ነው። በመጀመሪያ ብዙ ነገሮች አስበን ቻይና ላይ በተነሳው ቫይረስ መመርመሪያ መሳሪያዎችን ሰርተናል፣ ክትባቶችን በዛ መልኩ አዘጋጅተናል፣ መድኃኒቶችን በዛ መልኩ እያደረግን ነው። ባህሪያቸውን እየቀየሩ ሲመጡ እነዚህን ነገሮች ቻሌንጅ እያደረጓቸው ይመጣሉ። ስለዚህ በታዳጊም ሀገር ሆነ ደንብ በበለጸገ ሀገር ዋነኛው ከነዚህ ነገሮች የመከላከያ መፍትሄ አንደኛው ምንድን ነው? ይሄ ፐብሊክ ሄልዝ ሜዥር የምንላቸውን ራስን መጠበቅ፣ ሶሻል ዲስታንሲንግ፣ ማስክ የተባሉት ሃይጂንን መጠበቅ መከላከል ነው ዋነኛው ነገር። ክትባቶች እስኪደርሱ ድረስ ጊዜ ወስዳሉ። ሲደርሱም ደግሞ 100% መፍትሄ አይሆኑም። ይህንንም አሁን እያየን ነው። ከኢትዮጵያ ጋር በተያያዘ የተነሳውን ጥያቄ ለመመለስ እንግዲህ እነዚህ ቫይረሶች ሲቀያየሩ የምንመረምርበት መንገድ ዘረመላቸውን በማጥናት ነው። ምን ያህል የዘረመን ለውጥ እንዳደረጉ እያየን፣ በብዛት የዘረመን ለውጥ በአንድ ጊዜ የሚያገኙ ከሆነ በተለይ ደግሞ ቅድም የተናገርኩት አንደኛውን የቫይረስ አካል ወይም ስፓይክ የሚባለው ላይ ብዙ የዘረመን ለውጥ የሚያመጡ ከሆነ የሚያሳስቡን አይነት የቫይረስ ዝርያዎች ይሆናሉ ማለት ነው። እና ያንን ለማወቅ የሚያገለግሉን የላብራቶሪ መንገዶች ጀነራሊ ስፒኪንግ እንዶ በአፍሪካ ደረጃ ጭምር በጣም በብዛት የተሰራጩ አይደሉ። ስለዚህ በዓለም ላይ በምንመለከት ጊዜ በእንግሊዝ ሀገር፣ በአውሮፓ፣ በአሜሪካ እነዚህ ዝርያዎች በደንብ ተመርምረዋል እና ይታወቃሉ። ነገር ግን ከአፍሪካ የሚመጣውን ዳታ በምንመለከት ጊዜ በአብዛኛው 80% የሚሆነው ከደቡብ አፍሪካ ነው የሚመጣው። ያ የሆነበት ደግሞ ይሄንን ለማግኘት የሚያስችለው ቴክኖሎጂ ትንሽ ወደድ ያለ ረቀቅ ያለ እንዲሁም ረዘም ያለ ጊዜ ስልጠና የሚጠይቅ በመሆኑ ነው። ይሁን እንጂ ይሄ በሽታ ከተከሰተበት ጊዜ ጀምሮ አፍሪካ ሲዲሲ እንዲሁም መንግስታት ባደረጉት ርብርብ በብዙ አገራቶች ውስጥ ይሄንን አቅም ለመፍጠር ተችሏል። ኢትዮጵያ ውስጥም በተወሰነ ደረጃ መፍጠር ተችሏል። ግን በሚያስፈልገው ደረጃ ማስፋፋት ጊዜ የሚወስድ ስራ ይመስለኛል። ስለዚህ ከኢትዮጵያ ያለውን ዳታ በሚመለከት በጣም የተወሰነና ቁንጽል መሆኑን ነው ማቀው። ነገር ግን ኬንያ ያለውን በማየት፣ ዩጋንዳ ያለውን በማየት፣ ሳውዝ አፍሪካ ያለውን በማየት እነዚህ አዳዲስ ቫይረሶች ኢትዮጵያ ውስጥ የማይገቡበት ምክንያት ያለ አይመስለኝም።
እንደው ቀደም ብለን ወደ ወጣቱ ገብቷል ስል ወጣቱ የበሽታ ስሜት ስለማያሳይ መያዙንም አውቀውም ግን እየወሰደ ለእናቱ ላጎቱ ላክስቱ እያቀበለ ነው። አንተ እንዳልከው በበሰለ አገልግሎት ወይም ለሀገሪቷ መልሶ ማበርከት የሚችሉ ትልልቅ ሰዎችን እየቀጠፈብን ነው እና ይሄንን በሚመለከት ኢትዮጵያ ላይ ያለውን ሁኔታ ቆም ብሎ አይቶ እንደገና ምን ማድረግ ይሻላል የሚለውን ለመመልከትና የሚገባውን ነገር ለማድረግ ነገ ቅዳሜ በዙም ስብሰባ አለ። በኢትዮጵያ ከቀኑ 10 ሰዓት ነው የሚሆነው። ከጧቱ 9 ሰዓት ነው በአሜሪካ ኢስተርን አቆጣጠር። ለመዝገባ በተለያዩ ሶሻል ሚዲያ መድረኮች ሊንኩ ተዘጋጅቷል። ሰው እንዲ
አድማጮች ውይይቱ አላበቃም። ቀጣዩ ክፍል በነገው ፕሮግራማችን እናቀርባለን። ውድ አድማጮች የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ ያበቃ። የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳኝ ፍሳ